थ्रू द बाइबल अम्हारिक प्रोग्राम नंबर 435 नवंबर सर्ती 2005 वेन्सडे इवनिंग। ምስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ህዝቡን ከነገድ ከቋንቋ ዋይቶ ለመንግስቱ ደግሞ ያበቃው ኢየሱስ ክርስቶስ ታላቅ ነው። አዎ ወዳጆቼ እግዚአብሔር አጭር ረጅም ጥቁር ነጭ ሳይል ሁሉንም በዙሪያው ሰብስቧል ወደ መንግስቱም ማድ ደግሞ ሰብስቧል። በዚህች ምሽት ታዲያ ሁላችንም ወደዚህ ማዱ ቀርበን እኩል እንካፈላለን። እግዚአብሔር እየተመሰገነ ይሁን። ሕፃናትም ካሉ እግዚአብሔር ደግሞ ለነርሱ የሚሆን ቋንቋላቸውና ይናገራቸዋል። ከእናንተ ጋር ሆነው በጠረጴዛ ዙሪያ አንድ ላይ ይህንን ትምህርት እንዲካፈሉ ዞትር እንድታደፋፍሯቸው አደራ እንላለን። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ፣ ወንድማችን ነርስ ሙስባህ አባገሮ ጀማል ከጅማ ዩኒቨርሲቲ የጻፈልን ደብዳቤን ስንመለከተው በዚሁ ደብዳቤ አባባሎች እጅግ ተባርከናል። እግዚአብሔር ታዲያ እየባረካችሁ እያሳደጋችሁ እየመገባችሁ ስለሆነ እጅግ ደስ አለን። ስለናንተም እግዚአብሔርን እጅግ አድርገን አመሰገንን። ሁሌም እግዚአብሔር ልጆቹን መመገብን ያውቅበታል። ዋጋው ተወዷል፣ ጤፍ ኑሯል፣ እንዲህ ነው አይልም እግዚአብሔር። አዎ በርሱ ቤት ፈጽሞ ክረምትና በጋ የለም። እስቲ ይህንን ድንቅ ጌታ በዛሬው ዕለት እንዲህ ያለን ብናሞጋግስና ወደ ማዱ ብንቀርብስ?
ይለወጥ ፍቅሩ ትኩስ ነው በዩት የኔ አባ ትክክል ሾሰፊ እንደው ሰው አይደለም ወራት የለበት ወራት የለበት መስቶ ቢነጋ ደሙ ገዝቶ
እግዚአብሔር አባታችንና አምላካችን ሆይ ያለፉትን ቀናት ሁሉ እየመራህን ለዚህች ጊዜ ደርሰናል። በዚህ ጊዜ ውስጥ ሁሉ አንተ ስታስተምረን ከቃልህም ማድ ስትመግበን እነሆ ለዚህ ሰዓት ደረስን። የነገውን ደግሞ ሁኔታችንን የነገውን ደግሞ ኑሯችንን የነገውን እርምጃችንን እግዚአብሔር ሆይ የምታውቅ አንተ ነህ። ዛሬኛ በዚህ ጊዜ እግዚአብሔር ሆይ አንተን ታምነን ወደ ጸጋ ዙፋን ጌታዬ ሆይ እንጣራለን። ኑሯችንን የምታውቅ አንተን አወጣጥና አገባባችንንም እግዚአብሔር ሆይ የምትወስን አንተን እስትንፋሳችንንም የምትቆጣጠር አንተን እግዚአብሔር ሆይ በዚህ ሁሉ እጅግ አድርገን እናመሰግንሃለን። አቤቱ አባታችንና አምላካችን ሆይ በዚህ ጊዜ ደግሞ አንተን ተስፋ የሚያደርጉ አንተን የሚጠባበቁ እጆቻቸው ወደ አንተ የሚዘረጉ ነው አምላኬ ከጸጋ ዙፋን ደግሞ የሚፈሰውን ታላቁን በረከትን የሚጠባበቁ እጅግ ብዙ ነፍሳት አሉ። ብዙ ባሪያዎች ወደ አንተ ይመለከታሉ። እግዚአብሔር አባቴና አምላኬ ሆይ ከናፍርቶቻቸው
አንተን የጠሩበት ሳይደርቁ በመንፈስ ቅዱስ ዘይት ደግሞ እንድትቀባባቸው መሻታቸውና ልመናቸውንም ደግሞ እግዚአብሔር አምላኬ እንድትመልስላቸው እንድትሞላላቸው ጌታ ሆይ ጸልያለሁ። በዚህ ጊዜ ደግሞ ቃልህን እግዚአብሔር ሆይ እንደልማድህ ደግሞ እንድታፈስልን እንድትናገረን አቤቱ አባታችንና አምላካችን ሆይ መረዳትንም ደግሞ አንተ ለሰው ልጅ ካልሰጠህ በስተቀር ይህ ጌታዬ ሆይ ታሪክ ይሆንብናልና አምላኬ አንተ የሚያግዘንን አስተማሪውን መንፈስ ቅዱስ እንድትልክልን እንለምናሃለን። ጌታ እግዚአብሔር አባታችንና አምላካችን ሆይ ለኑሯችንና ለሕይወት ዘመናችን የሚበጀውን ታላቁን ቃልህን በዚህ ጊዜ ባርክልን። ድካማችንንም ሁሉ አግዝልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስም አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን በስፋት የተመለከትነው ከምዕራፍ 17 ማለት ነው የእስራኤልን በምርኮ መወሰድ ነው። እግዚአብሔር በዚያ ውስጥ በእውነት ለኔና ለናንተ የሚረባንን ቃል ሰጥቶን ነበር። ዛሬም ደግሞ እግዚአብሔር እንዲሁ ከቸርነቱ ከጸጋው እግዚአብሔር ለኔና ለናንተ የሚያካፍለን ነገር አለውና ታምነን ወደ ጸጋው ዙፋኑ እንቅረብ። እግዚአብሔር ስለዚህ ጊዜ እየተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ እንግዲህ አብረን የምናጠናው ከታታዩን ያው የሁለተኛ ነገስት መጽሐፍ ጥናታችንን ነው። ዛሬ የምንመለከተው የምዕራፍ 18ን ትምህርት ይሆናል። እግዚአብሔር የተመሰገነ ይሁን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ነገስት ምዕራፍ 18ን አውጡ። ሁለተኛ ነገስት ምዕራፍ 18 ዳጆች በዚህ ምዕራፍ ውስጥ አብያ አድርገን በስቅኤል ዘመን ስለመጣው መንፈሳዊ መነቃቃትና ፈተናን እንመለከታለን። አሁን ወደ ንጉስ ስቅያስ ንክስና ደርሰናል። ይህ ክፍል እንዲተኮርበት ያስፈልገበት ምክንያት ታሪኩ በዚህ በሁለተኛ ነገስት ብቻ ሳይሆን የተዘገበው በሁለተኛ ዜና መዋዕልና በኢሳይያስ ትንቢት ውስጥም ተጽፎ ስላለ ነው። እንደገና ልድገምላችሁ ይህ ክፍል እንዲተኮርበት ያስፈልገበት ዋናው ምክንያት ታሪኩ በዚህ በሁለተኛ ነገስት መጽሐፍ ብቻ ሳይሆን የተዘገበው በሁለተኛ ዜና መዋዕልና በኢሳይያስ ትንቢት ውስጥም ተጽፎ ስለሚገኝ ነው። የሰሜኑ የእስራኤል መንግስት ባሶራውያን በምርኮ እንደተወሰደ ካለፈው ክፍል በስፋት ተመልክተናል። ይህም ለምን እንደሆነ እግዚአብሔር 3 ምክንያቶችን ሰጥቷል። እነርሱም አንደኛ የእስራኤል ህዝብ እግዚአብሔርን አለመታዘዙ፣ የእስራኤል ህዝብ እግዚአብሔርን ባለመታዘዙ፣ ሁለተኛ የእስራኤል ህዝብ እግዚአብሔርን ባለማመኑና ሶስተኛው ደግሞ እግዚአብሔርን በመናቁ ነው። ይህንን በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 17 ተመልክተናል። እግዚአብሔርን ባለመታዘዛቸው፣ እግዚአብሔርን ባለማመናቸውና እግዚአብሔርን በመናቃቸው የእስራኤል መንግስት ባሶርያውያን በምርኮ እንደተወሰደ ተመልክተናል። በእስራኤል መንግስት ውስጥ ይህ በሚፈጸምበት ወቅት በደቡቡ መንግስት በይሁዳ የሚያስደንቅ ሰው ነክሶ ነበር። ከዚህ በኋላ የሰሜኑ መንግስትና ህዝብ በምርኮ ስለተወሰደ የምንነጋገርበት ነገር አይኖረንም። ነገር ግን ስለ ደቡቡ የይሁዳ መንግስት በቀጣይነት እንመለከታለን። አስተዋላችሁ? የሰሜኑ መንግስትና ህዝብ በምርኮ ስለተወሰደ የምንነጋገርበት አይኖርንም። ነገር ግን ስለ ደቡቡ የይሁዳ መንግስት በቀጣይነት አሁን በስፋት እንመለከታለን። በዚህ ወቅት እግዚአብሔር የደቡቡን የይሁዳን መንግስት ወደ ምርኮ ያላከበት ዋናው ምክንያት ቢኖር ይሁዳ ጥቂት የሆኑ መንፈሳዊ መነቃቃትን ሊያመጡ የቻሉ ነገስታት ስለነበራት ነው። ልብ በሉ፣ እግዚአብሔር የደቡቡን የይሁዳን መንግስት ወደ ምርኮ ያላፈለሰበት ዋናው ምክንያት ቢኖር ይሁዳ ጥቂት የሆኑ መንፈሳዊ መነቃቃትን ሊያመጡ የሚችሉ ነገስታት ስለነበራት ነው። ሕዝቅያስ ከነዚህ ነገስታቶች ውስጥ አንዱ ነበር። በርግጥም በመድሪቷ ከዳዊት በኋላ የተነሳ መልካም ንጉስ እርሱ ነበር። እስቲ ሁለተኛ ነገስት ምዕራፍ 18 ከቁጥር 1 እስከ 3 ያለውን ስፍራ አብረን እንመልከት። እንዲህም ሆነ በእስራኤል ንጉስ በኤላ ልጅ በሆሴ በሶስተኛው ዓመት የይሁዳ ንጉስ ያካዝ ልጅ ሕዝቅያስ ነገሰ። መንግስ በጀመረ ጊዜ የ25 ዓመት ጎልማሳ ነበር። በኢየሩሳሌም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ነበረች። እርሱም አባቱ ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገርን አደረገ ይላል። የሕዝቅያስ አባት አካዝ ክፉ ንጉስ ቢሆንም፣ ልብ በሉ፣ የሕዝቅያስ አባት አካዝ ክፉ ንጉስ ቢሆንም እንዲህ አይነት መልካም ልጅ ነበረው። ይህም የሚያሳየን የሕዝቅያስ እናት በጣም ጥሩ ሴትና እግዚአብሔርን የምትፈራ እንደሆነች ነው። ልብ በሉ፣ ሕዝቅያስ ጥሩ ሊሆን የቻለው እናቱ በጣም ጥሩ ሴትና እግዚአብሔርን የምትፈራ ስለነበረች ነው። ስሟም አቢ ይባል ነበር። በሕዝቅያስ አማካኝነት በይሁዳ የተከናወነ መንፈሳዊ መነቃቃትን የሚያወሳውን ክፍል ደግሞ ከቁጥር 4 እንመለከታለን። በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶችንም ቆረጠ። የእስራኤል ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የናሱን ባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራው ይላል። ሕዝቅያስ ወዳጆቼ ሊተኮርበት የሚገባ ሰው ነው። ከምድሪቷ ጣዖታትን ለማስወገድ በመሞከር ለመንፈሳዊ መነቃቃት ሕዝቡን የመራ ሰው ነው። ሙሴ በምድረ በዳ ሰርቶት የነበረውን የናሱን ባብ ታሪክ ከዘኍልቍ ምዕራፍ 21 ከቁጥር 1 እስከ 9 ባለው ስፍራ መመልከት ይቻላል። ዘኍልቍ ምዕራፍ 21 ከቁጥር 1 እስከ 9 ያለውን ስፍራ በኋላ ተመልከቱ። ሙሴ በሰራው የናስ ባብ ምን ነበር የተፈጸመው? ይህ የናስ ባብ በሚገባ ተቀምጦ ነበር። ታላቅ የሆነ ማስታወሻም ስለሆነ በቤተ መቅደሱ ቁጭ ብሎ ነበር። ጊዜው በደረሰ ጊዜ የእስራኤል ልጆች ያመልኩት ጀመር። አባቶቻቸው በምድረ በዳ ሳሉ በአመጻቸው ምክንያት እግዚአብሔር መርዛማ ባቦችን ለፍርድ ልኮባቸው ሲያልቁ ሙሴ ይህንን የናስ ባብ አይተው ይድኑ ዘንድ እንደ ሠራላቸው ከማመን ይልቅ አመለኩት። አሁን ይህ የናስ ባብ ለእነርሱ የማሰናከያ ድንጋይ ሆነባቸው፣ የባቡንም ምሳሌነት ረሱት። እንደ ዮሐንስ አባባል እባቡ የሚያሳየው በእንጨት ላይ የተሰቀለውን ክርስቶስ ኢየሱስን ነው። ልብ በሉ፣ እንደ ዮሐንስ አገላለጽ ሙሴ የሠራው እባብ የሚያሳየው በእንጨት ላይ የተሰቀለውን ኢየሱስ ክርስቶስ መድኃኔዓለምን ነው። ሙሴም በምድረ በዳ እባብን እንደ ሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ይላል። ዮሐንስ ምዕራፍ 3 ከቁጥር 14 እስከ 15 ያለውን ስፍራ ይመለከቷል። ዮሐንስ ምዕራፍ 3 ቁጥር 14 እና 15ን ልብ ይሏል። የናሱ ጥጃ ክርስቶስን የሚያሳይ ምልክት ነው። እነዚህ ሕዝቦች ሁሉንም ነገር በመለወጥ እግዚአብሔርን ከማምለክ ይልቅ እባብን ያመልኩ ጀመር። የእስራኤልም ልጆች ያደረጉት ነገር ቢኖር ይኸው ነበር። እነዚህ ሰዎች ለዚህ እባብ የሚቃጠል የዕጣን መሥዋዕት አቀረቡለት፣ ስሙንም ነሁሽታን ብለው ጠሩት። አሁን ሕዝቅያስ የሰባበረው ይህንን ጣዖት ነው። ጣዖትና ባዕድ አምልኮ የሚወገድበት ጊዜው አሁን ነው። እዚህ ላይ ለእኛ መንፈሳዊ ሕይወት የሚቀርልን ብዙ ትምህርት አለ። ከዚህ በፊት እግዚአብሔር የተጠቀመባቸው ብዙ ድርጅቶች፣ መንፈሳዊ እንቅስቃሴዎች፣ የተለያዩ ዘዴዎችና ልምምዶች ሊኖሩ ይችላሉ። እግዚአብሔር በዚያን ወቅት ቢጠቀምባቸውም ዛሬ ላይፈልጋቸው ይችላል። ጊዜውም ሊያልፍባቸው ይችላል። ለአንዳንዶቻችን እግዚአብሔር በወቅቱ ለምን እንደ ተጠቀመበት ብዙ ዕውቀት ለሌለን ሰዎች እንደ ናሱ ባብ ነሁሽታን ሆኖ ሊቀር ይችላል። በአንድ ወቅት እንደዚህ የናስ ባብ እግዚአብሔር ተጠቅሞና ክብሩን ገልጾ ሊሆን ይችላል። ይህንንም ያደረገበት ምክንያት ለአንድ ዓላማ ብቻ ሊሆን ይችላል። እግዚአብሔር ዓላማውን ከጨረሰ በኋላ በሰጠው ነገር አይጠቀምም። እግዚአብሔር ሰዎችን በአንድ ወቅት በተወሰነ መንገድና ልምምድ ሊያስኬዳቸው ይችላል። አስተውሉ፣ እግዚአብሔር ሰዎችን በአንድ ወቅት በተወሰነ መንገድና ልምምድ ውስጥ ሊያስኬዳቸው ይችላል። ይህ ማለት ግን ከዘመናት ዘመናት የግዴታ እኛም እንሂድበት ማለት አይደለም። ከዚህ ይልቅ ግን እግዚአብሔር በሚሰጠን አዲስ ምሬት በፊቱ ብንመላለስ የተሻለ ነው። እግዚአብሔርም ደግሞ ይህንኑ ያደርጋል።
በዚህ ትምርት ወዳጆቼ ብዙ ጊዜ ያጠፋው ይመስለኛል። ምክንያቱም ጠቃሚ መስሎ ስለታየኝ ነው። እግዚአብሔር ይመስገንና ሕዝቅያስ አሁን እባቡን ተራርጎ ከቤተ መቅደስ ውስጥ አስወግዷል። ብዙዎች ቅዱሳን ፊታቸውን በኩርፊያ አስረዝመው ሕዝቅያስ እባቡን ከቤተ መቅደሱ ስላስወገደ ይወቅሱት ይሆናል። ምናልባትም ድንቅና ውብ የሆነውን የነሐስ እባቦቻችንን አስወገደ ይሉ ይሆናል። ወዳጆቼ ይህንን እባብ ስለሰባበረ እግዚአብሔር የተመሰገነ ይሁን። ጥቂት ጣዖታት በቤተ ክርስቲያናችሁና በሕይወታችሁ ውስጥ ካለ እንድታስወግዱት እኔ አሁኑኑ መክራችኋለሁ። ምናልባትም የምትለማመዱትና ልማድ የሆነባችሁ የተወሰነ ባህሪ ካላችሁና ከልማድነቱ በስተቀር እግዚአብሔርን የማይጠቅም ከሆነ ለመለወጥና ለማስወገድ አሁኑኑ ወደ ኋላ አትበሉ። እግዚአብሔር ይርዳችሁ። ቁጥር 5ና 6ን ቀጥለን እንመልከት። በእስራኤል ማምላክ በእግዚአብሔር ታመነ። ከርሱም በኋላ ከርሱም በፊት ከነበሩት ከይሁዳ ነገስታት ሁሉ እርሱን የሚመስል አልነበረም። ከእግዚአብሔርም ጋር ተጣበቀ፣ እርሱንም ከመከተል አራቀም። እግዚአብሔርም ለሙሴ ያዘዘውን ትእዛዛቱን ተጠበቀ ይላል። ከሕዝቅያስ በኋላ ማንም እንደርሱ ከሌለ ከርሱም በፊት የተነሳ ማንም አልደንበረም ማለት ነው። ስለዚህ ይህ ሰው ታላቅ ነበር። በመልካም ሥራውም ዳዊትን ሊቀርብ የቻለ ሰው ቢኖር ይህ ሰው ነው። እግዚአብሔር በኃይል የተጠቀመበት ታላቅ ንጉሥ ነበር። ስለዚህም ነው በሦስቱ የብሉይ ኪዳን መጻሕፍት ላይ ማለትም በሁለተኛ ነገሥት፣ በሁለተኛ ዜና መዋዕልና በኢሳይያስ ትንቢት ውስጥ ስለ እርሱ ተጠቅሶ የምናገኘው። በይሁዳ የተፈጸመ የመጀመሪያውን ወረራ ደግሞ ከሁለተኛ ነገሥት ምዕራፍ 18 ከቁጥር 7 እስከ 10 ባለው ስፍራ ላይ እናገኛለን። ሁለተኛ ነገሥት ምዕራፍ 18 ቁጥር 7 እና 8 9 10ን ብታነቡ በይሁዳ የተፈጸመውን የመጀመሪያውን ወረራ እንመለከታለን። ሕዝቅያስ ብርቱ ንጉሥ ነበር። በርሱ አመራር ይሁዳ ባሶራውያን ላይ አመጸ፣ እንዲሁም ፍልስጤማውያንን ድል አደረገ። ሕዝቅያስም በሚገዛበት በስድስተኛው ዓመቱ ያሶራውያን ንጉሥ ሳልማንሰር ሰማርያን ያዛት። የሰሜኑም መንግሥት ተሸነፈ። አሁን በሰማርያና በይሁዳ መካከል ገደብ ሊሆን የሚችል ምንም ነገር የለም። ሌላ ቢቀር የታጠረ የሽቦ አጥር እንኳን አልነበረም። ንጉሥ ሕዝቅያስ በመጥፎ ሁኔታ ውስጥ ወደቀ። የአሶር ንጉሥ እስራኤልን ወደ አሶር አፈለሰ። ባላሄና በአቦር በጎዛንም ወንዝ በሜዶንም ከተሞች አኖራቸው። የአምላካቸውን የእግዚአብሔርን ቃል አልሰሙምና ቃል ኪዳኑንም አፍርሰዋልና የእግዚአብሔርን ባሪያ ሙሴ ያዘዘውን ሁሉ አልሰሙምና አላደረጉምና ይላል። ቁጥር 11 እና 12ን ተመልከቱ። ይህ ስለ እስራኤል ምርኮ ወደ ኋላ መለስ ብሎ በድጋሚ እየተነገረ ነው። ከቁጥር 13 እስከ 14 ያለውን ደግሞ በኋላ ተመልከቱ። በዚህ ስፍራ ሕዝቅያስ ባሶራውያን ላይ ለማመጽ ሞከረ፣ ነገር ግን አለመሳካቱንም ይገልጽልናል ይህ ክፍል። በዚያን ጊዜ ሕዝቅያስ ከእግዚአብሔር መቅደስ ደጆችና የይሁዳ ንጉሥ ሕዝቅያስ ከለበጣቸው መቃኖች ወርቁን ቆረጠ፣ ለአሶርም ንጉሥ ሰጠው ይላል ቁጥር 16። በሰናክሪ አማካኝነት ለሁለተኛ ጊዜ ወገኖቼ በይሁዳ ላይ የተፈጸመውን ወረራ ከቁጥር 17 መመልከት ትችላላችሁ። ሰናክሪ በታላቅ ሠራዊት ኢየሩሳሌምን መክበብ ጀመረ። አሁንም ቁጥር 18 እና 19ን ተመልከቱ። ራፋስቂስም ሁለት ነገሮችን በመንገር ሊያስፈራራቸው ሞከረ። ቁጥር 20ና 21ንም እንዲሁ አለፍ ብላችሁ በኋላ ተመልከቱ። ሕዝቅያስ የግብጽን እርዳታ እንደሚጠይቅ ራፋስቂስም ገብቶት ነበር። ስለዚህም ግብጽ ላይ እጅህን ብታደርግ አያዋጣህም፣ ይልቁንስ ያቆስልሃል በማለት ሊነግረው ሞከረ። ከግብጽ ምንም አይነት እርዳታ አታገኝም አለው። ቁጥር 20ና 21ን በኋላ ተመልከቱ። እስቲ ቁጥር 22ን ደሞ እኔ ላንብብላችሁ። እናንተም በአምላካችን በእግዚአብሔር እንታመናለን ብትሉኝ ሕዝቅያስ ይሁዳንና ኢየሩሳሌምን በኢየሩሳሌም ባለው በዚህ በመሠዊያ ፊት ስገዱ ብሎ የኮረብታ መስገጃዎቹንና መሠዊያዎቹን ያስፈረሰ ያ አይደለምን ብሎ ሲናገር እንመለከታለን። ሕዝቅያስ በኮረብታዎች ላይ ያሉትን መሠዊያዎች ስላፈረሰ ሰናክሬ የያው አምላክ የእግዚአብሔርን መሠዊያ ያፈረሰ መሰለው። የባዕድ አምልኮንና ጣዖታትን ከምድሪቷ ሕዝቅያስ እንዳስወገደና ለእግዚአብሔር እንደ ታዘዘ አልገባውም ነበር። ድርጊቱም በእግዚአብሔር ላይ ማመጽ ሳይሆን ለእግዚአብሔር መታዘዝ እንደሆነ አልተገነዘበም። አይሁድ መስዋዕት የሚያቀርቡት በኢየሩሳሌም በአንድ መሠዊያ ነበር። በየኮረብቶቹ የተተከሉት መሠዊያዎች ግን ያማልክቶችና የባዕድ አምልኮች ነበሩ። አሁን እንግዲህ ከጌታዬ ከአሦር ንጉሥ ጋር ተወራረድ፣ የሚቀመጡባቸውንም ሰዎች ማግኘት ቢቻል እኔ 2000 ፈረሶች እሰጣለሁ ይላል። ቁጥር 3ን ልብ ይሏል። ያባባል መቼም ማዋረድ ሲሆን ይሁዳ ያለውን ወታደራዊ ኃይልም ማናናቅ ነው። ቁጥር 26ን ተመልከቱ። አይሁዶች በዚህ ክፍል መሰረት በሙሉ በኢየሩሳሌም ቅጥር አጠገብ ተሰልፎ የሚሆነውን በሙሉ ይሰሙ ነበር። የአይሁድ ባለስልጣኖችም በሶርያ ቋንቋ ተናገረን እንሰማለን በማለት ገለጹ። ራፋስቂስም ቆሞ በታላቅ ድምጽ በአይሁድ ቋንቋ እንዲህ ብሎ ጮኸ፣ የታላቁን የአሦር ንጉሥ ቃል ስሙ። ንጉሡ እንዲህ ይላል፣ ከጄ ያድናችሁ ዘንድ አይችልምና ሕዝቅያስ አታላችሁ እያለ የሕዝቡን ልብ ያማልላል። ቁጥር 8ና 9ን ይመለከቷል። ራፋስቂስ ወደ ሕዝቡ ቀርቦ ይቀሰቅሳቸው ነበር። ከቁጥር 30 እስከ 32 ያለውን ደግሞ ተመልከቱ። አይሁድ በመወትወት ይማረኩ ዘንድ ሞከረ። በመደጋገም እግዚአብሔርም ሆነ ሕዝቅያስ እንደማያድናቸው ተናገረ። ከተማረኩ ብቻ ሕይወታቸው ሊሰነብት እንደሚችል ቃል ገባላቸው። እንዲህም አላቸው፣ ከእኔ ጋር ከተስማማችሁ በሰላም እለቃችኋለሁ፣ በቤታችሁም በደስታና በሰላም ትቀመጣላችሁ አላቸው። ቁጥር 30ና 31 እንዲሁም 32 ማንበብ ይቻላል። በመቀጠልም ሲናገር በዚሁ ክፍል መሰረት ማለቴ ነው፣ ወደ ሌላ ስፍራም ብትወሰዱ እንኳን እንደ ምድራችሁ ውብ የሆነ ስፍራ ላይ ትሰፍራላችሁ በማለት ልባቸውን እያባበለ ይናገራቸው ነበር። በእውኑ የአሕዛብ አማልክት አገሮቻቸውን ከአሦር ንጉሥ እጅ አድነዋቸዋልን? የሐማትና የአርፋድ አማልክት ወዴት አሉ? የሴፌር ዋይምና የሄና የኢዋም አማልክት ወዴት አሉ? ሰማርያን ከእጄ አድነዋታልን? እግዚአብሔር ኢየሩሳሌም ከእጄ ያድን ዘንድ ከአገሮቹ ከአማልክት ሁሉ አገሩን ከእጄ ያዳነ ማነው? ይላል። ከቁጥር 33 እስከ 35 ያለውን ስፍራ ይመለከቷል። ራፋስቂስ ወገኖቼ ሊመለስና ሊለወጥ የማይችልን ውል ነበር ያቀረበው። ከአሦራውያን እጅ የትኛው አማልክት ሊያድናቸው አልመቻሉ እሙን ነው። በእርግጥ የሌላው አገር አማልክት አምላክ እንዳልሆነ ያውቃል። ሆኖም ያው አምላክ የሆነው እግዚአብሔር የምድር ሁሉ አምላክ ነው። ሕዝቡም ዝም አሉ፣ አንዳችም አልመለሱለትም። ንጉሡ እንዳይመልሱለት አዞ ነበርና አይላል። ቁጥር 36 የትኛውንም የማስፈራሪያ ቃል ቢናገርም ማንም የመለሰለት ሰው አልነበረም። እግዚአብሔር ስለዚህ ቃሉ የተመሰገነ ይሁን። እንግዲህ የሁለተኛ ነገሥት ምዕራፍ 18 ጥናታችንን እዚህ ላይ እንገታና አሁን ደግሞ የምዕራፍ 19ን ትምህርት ከፊሉን አብረን እንመለከታለን። ወዳጆቼ በዚህ በሁለተኛ ነገሥት ምዕራፍ 19 ውስጥ ለሕዝቅያስ ከእግዚአብሔር የመጣለትን እርዳታና የኢሳይያስን ትንቢት እንመለከታለን። ቶሎ ቶሎ ጻፍ ጻፍ አድርጉ። በሁለተኛ ነገሥት ምዕራፍ 19 ውስጥ በዋናነት ደረጃ ለሕዝቅያስ ከእግዚአብሔር የመጣለትን እርዳታና የኢሳይያስን ትንቢት በስፋት እንመለከታለን። ከዚህ ቀደም እንዳየነው ሕዝቅያስ ወደ ዙፋኑ ሲመጣ ምድሪቷ በታላቅ ችግርና ፈተና እንዲሁም አለመረጋጋት ውስጥ ነበረች። የሰሜኑ መንግሥት በአሦራውያን በምርኮ ተወስዷል። አሁን የአሦራውያን ሰራዊት የሚገኘው በኢየሩሳሌም ደጆች ላይ ነው። ሕዝቅያስንም ለማስፈራራት ይህ ይበቃ ነበር። ነገር ግን ከዚህ በተጨማሪ የአሦራውያን ንጉሥ መልእክተኛ ራፋስቂስ ከኢየሩሳሌም ቅጥር ውጪ ቆሞ የማስፈራሪያና የስድብ መልእክት ይልክበት ነበር። በኢየሩሳሌም ላይ ስለሚሰነዘረው ክንዱና ስለሚያደርሰው ጉዳት እንዲሁም አምላካቸው እግዚአብሔር ሊያድናቸው እንደማይችል ይዝትና ጉራውን ይነፋ ነበር። ምስኪኑ ሕዝቅያስ በዚህ ሁሉ ዛቻና ፉከራ ፈዘዘ፣ ጠወለገ። ይህም ደግሞ የተለመደ ነገር ነው። ምክንያቱም ሕዝቅያስ ገና ፊቱን ወደ እግዚአብሔር መመለስንና በእርሱም መታመንን እየተማረ ነው። ሕዝቅያስ እርዳታን ከእግዚአብሔር ዘንድ ፈለገ። ሁለተኛ ነገሥት ምዕራፍ 19 ቁጥር 1 ን ተመልከቱ። ንጉሡም ሕዝቅያስን በሰማ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ ወደ እግዚአብሔርም ቤት ገባ ይላል። የሕዝቅያስ ልብስ መቅደድና ማቅም መልበስ የሚያሳየው የሕዝቅያስን ከባድ ሐዘንና ታላቅ ጭንቀትን ነው። ወደ እግዚአብሔር ቤት መሄዱን ልብ በሉ ወዳጆቼ። አይምሯችሁ ሲረበሽና ጭንቀት ሲገጥማችሁ ወደ እግዚአብሔር ቤት መሄዱ ትልቅ ጠቀሜታ አለው። ወደ እግዚአብሔር ቤት መመለሻው ጊዜ አሁን ነው። የቤቱንም አዛዥ ቁጥር 2ን ተመልከቱ። ኤልያቄምን፣ ጻፊውንም ሳምናስን፣ የካህናቱንም ሽማግሌዎች ማቅ ለብሶ ወደ ነቢዩ ወደ አሞጽ ልጅ ወደ ኢሳይያስ ሄዱ ዘንድ ላካቸው ይላል። ይህንን የሕዝቅያስ ሁኔታ ዛሬ ካለንበት ሁኔታ ጋር ሳስተያየው እጅግ ደነቃለሁ። ዛሬ ምድራችን የክርስቲያን አገር ናት። ስልጣኔም ቢሆን በመጠኑ ጎብኝቷታል እንላለን። ነገር ግን በሕዝቅያስ ዘመን ስልጣኔውም ሆነ ትክክለኛው አምልኮ የሌለበት የጣዖት አምልኮ የተስፋፋበት ዘመን ነበር። ምድራችን ስትበጠበጥና ችግር ውስጥ ስትወርቅ የፖለቲካ ሰዎቻችን፣ ምሁራናዎቻችን፣ መሪዎቻችን ወይም የጦር ሰዎቻችን ወደ እግዚአብሔር ተመልሰው እሱ እንዲያድናቸው ሲለምኑ ሰምታችሁ ታውቃላችሁን? በፍጹም በፍጹም እኔ አላየሁም። ከዚህ ይልቅ አይኖቻቸውን ወደ አዋቂዎች ወይም ችግሮችን መፍታት ይችላሉ ወደሚባሉ ጠቢባኖች ይዞራሉ። እግዚአብሔር ይመስገን፣ ሕዝቅያስ እግዚአብሔር በመከራው ወቅት እንደሚያስፈልገው ተረዳ። መልእክተኞችንም ማቃልብሶ ወደ እግዚአብሔር ነቢይ ወደ ኢሳይያስ ላካቸው። ለራሱም ደግሞ ወደ እግዚአብሔር ቤት ውስጥ ገባ። ከቁጥር 3 እስከ 5 ያለውን ስፍራ በኋላ ተመልከቱ። ሕዝቅያስ ያለው ነገር ቢኖር የራፋስቂስን ቃል ሁሉ አምላክ እግዚአብሔር ይሰማ እንደሆነ አምላካችን እግዚአብሔር አላለም ያለው አምላክህ ነው። ምስኪኑ ሕዝቅያስ ምናልባት ከእግዚአብሔር ጋር ብዙ አልተጣመረም ይሆናል። ነገር ግን እንደዚህ ባለው ወቅት እርሱን ለመለመን ጥሩ ስሜት ነበረው። በርግጥም በእንደዚህ አይነት ሁኔታ ውስጥ እያለ ወደ ሌላ ቦታ የሚሸሽበት ስፍራም አልነበረም። ከቁጥር 3 እስከ 5 ያለውን ስፍራ በኋላ በደንብ ተመልከቱት። ከቁጥር 6 እስከ 7 ያለውን ላንብብላችሁ። ኢሳይያስም ለጌታችሁ እግዚአብሔር እንዲህ ይላል፣ የአሦር ንጉሥ ባሪያዎች ስለ ሰደቡኝ ስለ ሰማኸው ቃል አትፍራ። ነው በላዩ መንፈስን እሰዳለሁ፣ ወሬንም ይሰማል፣ ወደ ምድሩም ይመለሳል፣ በምድሩም በሰይፍ እንዲወድቅ አደርገዋለሁ በሉት አላቸው። ይህ ትንቢት ያለምንም እንከን ተፈጽሟል። ወዳጆቼ ኢሳይያስ ለንጉሡ የሰጠውን ማበረታቻ ልብ ብላችሁ ተመልከቱ። ስለዚህ ሰው የሚያስጨንቅህ ጉዳይ የለም፣ ወደ ከተማ ፈጽሞ አይገባም። ጉራውን እየነፋና እየተሳደበ እንዳለ እግዚአብሔር ሰምቶታል። እርሱም እንደ ሥራው ያገኘዋል ወይም ደግሞ ይገናኘዋል። ልትጨነቅበት የሚገባ ነገር በአንተ በኩል ፈጽሞ የለም የሚል ነበር። ከጠላታችን ጋር እግዚአብሔር ብቻ እንዲዋጋ መፍቀድ መቻል አለብን ወዳጆቼ። ችግሩ ግን ለእግዚአብሔር አሳልፈን ከመስጠት ይልቅ ራሳችን ለመፋለም እንዘጋጃለን። በዚያን ጊዜ ደግሞ እምነታችንና መታመናችንን ሁሉ እናጣለን። ከዚህም የተነሳ እግዚአብሔር ከኛ ጋር መቆምን ይተዋል፣ ውጤቱም የከፋ ይሆናል። እግዚአብሔር ከኛ በተሻለ ሁኔታ ጠላቶቻችን ሊገናኛቸው ምንጊዜም ዝግጁ ነው። ስለዚህም የሚያጋጥመንን ትግልና ሰልፍ ሁሉ ለእርሱ አሳልፈንንስ በዚህ ውስጥ የእኛ ድርሻ በእምነት ጸንተን መቆም ነው። እግዚአብሔር እየተመሰገነ ይሁን።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።